The Voice of America.
ሰሞኑን በጠቅላይ ሚኒስትር አብይ አህመድ ሰብሳቢነት የተካሄደው የፓርቲዎች ውይይት በምርጫ ቦርድ መሪነት እንደሚቀጥል የጠቅላይ ሚኒስትሩ ጽህፈት ቤት አስታወቀ። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ በለኒ ሲዩም ዛሬ ለጋዜጠኞች እንዳሉት ውይይቱ ከፍተኛ ፋይዳ ይኖረዋል። የህግ የበላይነትን ማስከበር መንግስት እየወሰዳቸው ያሉ ማሻሻያ እርምጃዎችን ወሳኝ አካል መሆኑን የገለጹት የፕሬስ ኃላፊዋ ከዚህ ውጪ የሚንቀሳቀሱት እንደማይታገስም ተናግረዋል። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ዛሬ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን አድርሶናል።
በተለይ አደረጃጀትና በተሻለ ስፋት ከመገናኛ ብዙሃን ጋር ለመሰራት እየተንቀሳቀሰ ያለው የጠቅላይ ሚኒስትር ጽህፈት ቤት ለአዲሱ አደረጃጀት ሁለተኛ የሆነውን መግለጫ ነው በዛሬው ዕለት የሰጠው። የተጋበዙትም የአሜሪካ ድምጽን ጨምሮ በጽህፈት ቤቱ ቋሚ ወኪልና መቀመጫ እንዲኖራቸው የተመረጡ 50 የመገናኛ ብዙሃን ናቸው። እነዚህ የመገናኛ ብዙሃን የላኳቸው ወኪሎች ያሉበት የጠቅላይ ሚኒስትር ጽህፈት ቤት ዘጋቢዎች ቡድን እየተቋቋመ መሆኑን ይፋ ተደርጓል። መግለጫውን የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ሲዩም 50ዎቹ የመገናኛ ብዙሃን ከተመረጡባቸው መስፈርቶች የተወሰኑትን አብራርተዋል።
በኢትዮጵያ ብሮድካስት ባለስልጣን ተመዝግበው ፍቃድ የወሰዱና በስራ ላይ የመንግስትና የግል ቴሌቪዥን ሬዲዮ የዜና አገልግሎትና የህትመት መገናኛ ብዙሃን ሆነው የሚሰሩ ነው። ሁለተኛው የፖለቲካ የኢኮኖሚና ማህበራዊ ጉዳዮችን በዋነኝነት ተመዝግበው እዚህ ላይ ተኩረው የሚሰሩ ናቸው። ሶስተኛ ዜና ዋናው ተኮራቸው ስራቸው ዜና ላይ መሆኑን የዜና ትንታኔ እና ወቅታዊ ጉዳዮች ላይ ያተኮሩ ሲሆኑ በጋዜጣ ስርጭት ደግሞ በህትመት ላይ ተሰማሩት ደግሞ ቢያንስ 5000 ኮፒ ያላቸውና አንድ አመት ስራ ላይ ያሉ ብለን ነበር ያወጣነው። አንድ አመት እንኳን ስራ ላይ ያሉ ደግሞ ከሆኑ ቢያንስ እንኳን 8000 ኮፒ ስርጭት ላይ ያላቸው ህትመቶች ብለን ያወጣነው። የውጭ ሀገር ብዙሃን መገናኛ ተቋማት እንደሞ ስንመርጥ አንደኛው መስፈርት ያደረግነው የነበረው ዓለም አቀፋዊና አህጉራዊ ትኩረት እና ተደራሽነት ያላቸው ማለት ነው። በዓለም አቀፍና በአህጉሩ ላይ በአፍሪካ ላይ ትኩረት ያደረጉ የተገኙ መረጃዎችን ደግሞ በፍጥነትና በጊዜው ለማድረስ በቴክኖሎጂምና በተለያዩ በሰው ኃይል አቅም ያላቸው ናቸው። ይሄም ለሀገር ውስጥም ለውጭ ሀገርም ጋዜጠኞችና የመገናኛ ብዙሃንም ይሄኛውን መስፈርት እንደተቀምንበት። ከዛ ለበመጨረሻ ደግሞ በተለያዩ ሀገራዊና ዓለም አቀፋዊ ቋንቋዎች የሚያሰራጩ የሚል መስፈርት ተጠቅመን እነዚህ 50ዎቹ ላይ ልንደርስ እንቻለን ማለት ነው።
የፕሬስ ኃላፊ ቢለኔ ሲዩም በዚህ መግለጫ በሌሎች ወቅታዊ ጉዳዮች ላይ ማብራሪያ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ከተፎካካሪ ፓርቲዎች ጋር ያደረጉት ውይይት አንዱ ነበር። ውይይቱ የሀገሪቱን የፖለቲካ ባህል ትርክት ከመቀየር አንጻር ወሳኝ ምዕራፍ ነው ብለዋል። የፕሬስ ኃላፊዋ ከፍተኛ ፋይዳ እንዳለው ማብራርተዋል።
ዲሞክራታይዜሽን ላይ ከምናተኩረው ስራዎች ጋር ተያይዞ በጣም የጎላ ሚና የተጫወተ ስብሰባ ነበረ። ሁሉንም የተመዘገቡ የፖለቲካ ድርጅቶች ያካተተ ነበረ። አገር ውስጥ ያሉ ግን ከውጭ አገርም ደግሞ ተጋብዘው የመጡ ገና ያልተመዘገቡ የፖለቲካ ድርጅቶችንም ያካተተ ስብሰባ ነበረ። ይሄም ስብሰባ የተደረገው እንግዲህ እስካሁን ያለን የፖለቲካ ባህልን በምን መልኩ ልንቀይረው እንችላለን፣ ከመቃረን በደንብ አብሮ ወደ መስራትና ያለውን የወደፊት የኢትዮጵያን እስካሁንም ከሪፎርሞቹ ጋር ከለውጡ ጋር ተያይዞ የመጣውን እርምጃ አብሮ የሚጓዝ አዲስ የሆነ የፖለቲካ ባህልን ለመፍጠር የጎላ ሚናም ይጫወታል በእናምናለን፣ ተጫውቷልም። በሶስተኛ ለፖለቲካ ምህዳሩ መስፋት አሁን ከባለፉት ጥቂት ወራቶች ጋር ከተደረገው የፖለቲካ ምህዳሩን ከማስፋት ጋር ተያይዞ የተጀመሩትን ስራዎችም ያጠናክራል። እንደዚህ አይነት ውይይት የተቀራረበ ግንኙነት እያደረጉ ከተፎካካሪ ፓርቲዎች ጋር ያለውንም ባህል በመቀየር እና አሁንም ቀደምም እንደጠቀስኩት ለተጀመሩት የዲሞክራታይዜሽን ሂደቶችም አጋዥ ሆኖ ይሰራልና ያግዛል። ይሄም ውይይት መድረክ አንድ የመጀመሪያው ነበር እንግዲህ ባለፈው ማክሰኞ ያደረግነው፣ ግን በዚህ ላይ አቆማል ማለት አይደለም። በዋነኝነት ስራውን ከዚህ በኋላ የሚመራው የሚሆነው የኢትዮጵያ ምርጫ ቦርድ ነው የሚሆነው። እንደዚህ አይነት መድረኮችን ቀጥሎ ሁሉንም ፓርቲዎችንም ያመጣ ሁሉም ተፎካካሪ የፖለቲካ ቡድኖችንም ያመጣ ያወያያልና ይሄም ውይይት ወደ ተሻለ መቀናጀትና ወደሚቀጥለው ደግሞ ምርጫ በሚገባበት ሰዓት ጊዜ ምንድናቸው መቀየር ያለባቸው ከዛ በፊት የሚሉት ነገሮች እንዲያወያይ መድረክ ነው የሚሆነው ማለት ነው።
በአገሪቱ የተለያዩ አካባቢዎች ያለውን የጸጥታ ችግር በተመለከተ ለተነሳ ጥያቄም መንግስት በጉዳዩ ላይ እየሰራ መሆኑን አመልክተዋል። የህግ የበላይነትን ማስከበር በአገሪቱ እየተወሰዱ ካሉ የማሻሻያ እርምጃዎች ጋር ተያይዞ እንደሚታይም ነው በእንግሊዝኛ በሰጡት ማብራሪያ የተከሱት።
There are elements who might not necessarily be working within the confines of the rule of law, and government has got a strong position on this.
በህግ የበላይነት ማዕቀፍ ውስጥ የማይንቀሳቀሱ አካላት ሊኖሩ ይችላሉ። መንግስት ከዚህ አንጻር ያለው አቋም ጠንካራ ነው። በሂደትም ችግሮቹን ሊፈታቸው የሞከረ ነው። ነገር ግን ከህግ የበላይነት ባፈነገጠ መንገድ የሚንቀሳቀሱትን በተመለከተ ጠንካራ አቋም አለው። በተለይም ቀደም ሲል የተከስኳቸው የፖለቲካ ፓርቲዎች ሁሉ የሐሳብ ትግል እንጂ የጦር መሳሪያ ትግል እንደማያካሂዱ በመስማማት ከመምጣታቸው ጋር እናም ከዚህ ውጪ የሚንቀሳቀሱ ካሉ መንግስት ጠንካራ እርምጃ ይወስዳል። ምክንያቱም የህግ የበላይነት መንግስት እየወሰዳቸው ያሉ የማሻሻያ እርምጃዎች ወሳኝ አካል ነው ነው ያሉት። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ ቢለኔ ሲዩም በአማርኛና በእንግሊዝኛ በሰጧቸው መግለጫዎች ከጋዜጠኞች ለተነሱ ሌሎች ጥያቄዎችም እንደዚሁ ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።